ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የምሽቱ ዝግጅት ጀመረ። በወለጋ ዞኖች በቀጠለው ግጭት 16 ሲቪሎች መገደላቸው ተገለጸ።
በበጊ ወረዳ ጥሎና ላሎ ኑራ በሚባሉ አካባቢዎች መጋቢት 13 ቀን በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ውጊያ ነበር። በአካባቢው የመንግስት ኃይሎች ከፍተኛ ኦፕሬሽን እያካሄዱ ናቸው። በውጊያው ታጣቂዎቹ ሲያፈገፍጉ የመንግስት ኃይሎች መረጃ ሰጥታችኋል ብለው 7 ንጹሐን ዜጎች ገድለዋል። ሌሎች በርካቶችም ተጎድተዋል።
ቀደም ሲል የሰማችኋቸው የአካባቢ ነዋሪዎች ለአሜሪካ ድምፅ የሰጡን አስተያየት ነው። ሙሉ ዝግጅቱ በአብይ ርዕስ ይቀርባል። በሌሎችም እነዚህና አገራዊና ዓለም አቀፋዊ ዘገባዎችን በምሽቱ አካተናል። መጋቢት 19 2016 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሽታችኋል? አስማማዬ ነው ምሽቱን እያስተናገድኳችሁ ከእናንተ ጋር አመሻለሁ። ደረጀ ደስታ ለዓለም ዜናዎቹ እዚህ አብሮኛል። የስቱዲዮ ቅንብሩን ንጉሴ ታምሩ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥና መከታተል ትችላላችሁ። አሁን ከዓለም ለተሰባሰቡ ዜናዎች ወደ ደረጀ ልምራችሁ።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የምስራቅ ኮንጎ የጸጥታ ሁኔታ እየተባባሰ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። በማዕድናት የከበረው የዲሞክራሲያዊት ኮንጎ ሪፐብሊክ የጸጥታ ሁኔታ በቅርብ ጊዜ ከተካሄዱ ምርጫዎች ወዲህ ይብሱን ማሽቆልቆሉን በኮንጎ የተባበሩት መንግስታት ድርጅት ልዩ ልዑክ ተናገሩ። ከአጎራባች ሩዋንዳ ጋር ግንኙነት አለው የሚባለው አማጺ ቡድን ጥቃቱን እያጠናከረና ይዞታውን እያስፋፋ መሆኑን አመልክተዋል። ቢንቱ ኬታ ትላንት ረቡዕ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረጉት ገለጻ ሰብአዊ ሁኔታው ፊት ከነበረው አሁን መባባሱን ገልጸው የአገር ውስጥ ተፈናቃዮች ቁጥር ከምንጊዜው የሚበልጥ ማሻቀቡን አስረድተዋል። ባለፈው ወር ዩናይትድ ስቴትስ ሩዋንዳና ኮንጎን ካላችሁበት የጦርነት መመለስ አለባችሁ ስትል ዩናይትድ ስቴትስ በጥብቅ አሳስባለች። የዩናይትድ ስቴትስ ምክትል አምባሳደር ሮበርት ውድ ኤም 23 የተባለው ታጣቂ ቡድንና የሩዋንዳ መከላከያ ኃይል ምስራቅ ኮንጎ ግዛት ውስጥ በመግባት በተባበሩት መንግስታት ድርጅት የሰላም አስከባሪዎች ላይ ጭምር ያደረሱትን ጥቃት አውግዘዋል። ጋዛ ከተማ በሚገኘው አልሺፋ ሆስፒታል አካባቢና በደቡባዊ ጋዛ ካንየኑ ሰፈር ውጊያ እየተካሄደ መሆኑን የእስራኤል ጦር ኃይል ተናግሯል። ሐማስ የሚያስተዳድረው የጋዛ ሰርጥ የጤና ሚኒስቴር በበኩሉ ትናንት ረቡዕ 62 ፍልስጤማውያን መገደላቸውን ዛሬ አስታውቋል። ሐማስ በጥቅምት ወር ባደረሰው ጥቃት 1200 ሰዎች መግደሉን ተከትሎ እስራኤል በከፈተችው የአጸፋ ጥቃት ቢያንስ 32552 ሰዎች መገደላቸውን የጤና ሚኒስቴሩ አክሎ ተናግሯል። ይህ በእንዲህ እንዳለ እስራኤል የቀደመውን አቋሟን ቀልብሳ ደቡባዊ ጋዛ ራፋ ከተማ ላይ ልትከፍት ስላሰበችው የየብስ ጥቃት ለመነጋገር የጦር ስትራቴጂ አውጪዎችን ወደ ዋሽንግተን ለመላክ ተስማምታለች። ዩናይትድ ስቴትስ ጦርነቱ በአስቸኳይ እንዲቆም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያሳለፈውን ውሳኔ ድምፅን በመሻር ስልጣና ተጠቅማ ባለመጣሏ ተቃውሞውን ለመግለጽ እስራኤል የመልእክተኞቹን ጉዞ ባለፈው ሰኞ ሰርዛው ነበር። መንፈቅ ሊያስቆጥር በተቃረበው የጋዛው ጦርነት የእስራኤል ጠንካራ ደጋፊ የሆነችው ዩናይትድ ስቴትስ በጸጥታው ምክር ቤት የቀደሙ ተመሳሳይ ውሳኔዎችን ድምፅን በመሻር ስልጣኗ እንዳያልፉ ማድረጓ ሲታወስ፣ በዚህ ሳምንት በቀረበው ውሳኔ ድምፅ ተአቅቦ አድርጋለች። ይህንኑ ተከትሎ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያወገዙ ሲሆን አገራቸው ከጦርነቱ አካሄድ በተያያዘ ከዋሽንግተን ጋር ያላት ልዩነት እየሰፋ መሆኑን የሚያመለክት ተደርጎ ተወስዷል። የፍልስጤም ራስ ገዝ አስተዳደር ፕሬዝደንት አዲሱን መንግስት አጸደቁ። የፍልስጤማውያን ራስ ገዝ ፕሬዝደንት ማህሙድ አባስ ዛሬ ሐሙስ በጠቅላይ ሚኒስትር መሐመድ ሙስጠፋ የቀረበውን አዲስ መንግስት አጽድቀዋል። አዲሱ መንግስት ከጋዛ ጦርነት በኋላ የሚጫወተው ሚና ይኖረዋል ተብሎ ይጠበቃል። ጠቅላይ ሚኒስትር አዲሱ መንግስት ስራው እሁድም እንደሚጀምር የተናገሩ ሲሆን የጋዛ ጦርነት እንዲያበቃ ከፍተኛ ብሔራዊ ቅድሚያ ይሰጣዋል ብለዋል። አክለውም ካቢኔያቸው የጋዛ ኃላፊነት መረከብን ጨምሮ ተቋማቱን እንደገና የማዋድራ እይል ለመቅረጽ ይሰራል ሲሉም ተናግረዋል። የእስራኤልና የሐማስ ጦርነት ከሶስት ወራት በላይ ባስቆጠረበት ባለፈው ጥር ራማላን የጎበኙት የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ፍልስጤማውያንን ተጠቃሚ ለማድረግና ዌስት ባንክና ጋዛን በአንድ ባለስልጣን እንዲቀላቀሉ ለማስቻል አስተዳደሩን መልሶ የማዋቀር አስፈላጊ መሆኑን አሳስበዋል። አዲሱ መንግስት 23 ሚኒስትሮችን ያቀፈ ሲሆን ከነዚህ መካከል 3 ሴቶችና 6 ፍልስጤማውያን ከጋዛ የመጡ ናቸው። ከእነዚህ መካከል የቀድሞ የጋዛ ከንቲባ ማጌድ አቡ ረመዳን ይገኙበታል። እንደ አውሮፓ አቆጣጠር በ2007 ሐማስ በጋዛ ስልጣኑን ከአባዛ አስተዳደር ከነጠቀ ወዲህ በጋዛ ያለው ውጊያና ውድመት በፍልስጤም አስተዳደር ላይ ከፍተኛ ጫና አሳድሯል። ለመጀመሪያ ጊዜ ህዝብ ፊት የቀረቡት ጠቅላይ ሚኒስትር ሙስጠፋ ግልጽነትን ለማስፈንና ሙስናን እንደማይታገሱ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩሲያ በሰሜን ኮሪያ ላይ የተጣለውን ክትትል የሚያስቀጥለውን የተባበሩት መንግስታት ድርጅት ውሳኔ ድምጽን በመሻር ስልጣኗ ጣለችው። ሩሲያ የተባበሩት መንግስታት ድርጅት ሰሜን ኮሪያ ላይ የጣለውን ማዕቀብ ክትትል እንዲቀጥል የቀረበውን ውሳኔ ድምጽን በድምጽ በመሻር ስልጣኗ ዛሬ ሐሙስ ውድቅ አድርጋዋለች። በዩናይትድ ስቴትስ የተደገፈው የጸጥታ ምክር ቤት የውሳኔ ሐሳብ የክትትል ቡድኑን የቆይታ ጊዜ ለአንድ ዓመት የሚያራዝም ሲሆን የሩሲያ ድምጽን የመሻር ውሳኔ ስራውን እንዲያቆም ያደርገዋል። ከ15ቱ የጸጥታው ምክር ቤት አባላት 13ቱ ውሳኔውን ሲደግፉ፣ ሩሲያ ተቃውማለች። ቻይና ድምጽ ተአቅቦ አድርጋለች። በተባበሩት መንግስታት የሩሲያ አምባሳደር ቫሲሊ ኒቤንዚያ ከድምፅ መስጫው በፊት ለምክር ቤቱ ባደረጉት ንግግር ምዕራባውያን አገራት ሰሜን ኮሪያን ለማነቅ እየሞከሩ ነው፣ የተጣሉት ማዕቀቦች የኒውክሌር መርሃ ግብሯን ለመቆጣጠር ውጤታማ አለመሆናቸውና ከእውነታው የራቁ መሆናቸው ታይቷል ብለዋል። ውሳኔው ተግባራዊ ሆኖ የሚቀጥለውን ማዕቀብ እንደማይቀይረው የአሶሴትድ ፕሬስ ዘገባ አመልክቷል። ፕሬዚደንት ጆ ባይደን ለመጪው ፕሬዚደንታዊ ምርጫ የቀድሞ ፕሬዚደንቶች ባራክ ኦባማና ቢል ክሊንተን በሚገኙበት ዛሬ ሐሙስ ኒውዮርክ ውስጥ በሚካሄዱ የገንዘብ ማሰባሰቢያ ዝግጅቶች 25 ሚሊዮን ዶላር እያሰባሰበ መሆኑን የምርጫው ዘመቻቸው አስታወቀ። የባይደን የምርጫ ዘመቻ ዛሬ ሐሙስ ምሽት የሚካሄደው ዝግጅት ከፍተኛው የገንዘብ መጠን የሚመዘገብበት ትልቁ የፖለቲካ ዝግጅት ይሆናል ብሏል። ለዝግጅቱ የታየው ድጋፍ ዝቅተኛ የህዝብ አስተያየት ድምጽ ላገኙት ፕሬዚደንት ባይደን ከዲሞክራቲክ ፓርቲ የተቸራቸውን ትልቅ ድጋፍ ያሳያል ተብሏል። ባለፈው የካቲት የዲሞክራቱ ፕሬዚደንት ጆ ባይደን ከሪፐብሊካኑ ተቀናቃኛቸው የቀድሞ ፕሬዚደንት ዶናልድ ትራምፕ 4 እጥፍ የሚበልጥ ጥሬ ገንዘብ በእጃቸው እንደነበረ ተመዝግቧል። ባይደን እስከ የካቲት መጨረሻ ድረስ 155 ሚሊዮን ዶላር ሲኖራቸው ትረምፕ የነበራቸው 37 ሚሊዮን ዶላር ብቻ ነው። የምሽቱ ዝግጅት ስቲቨን ኮልቤር በተባለ እውቅ የምሽት አዝናኝ የቴሌቪዥን ፕሮግራም አዘጋጅ አወያይነት ከባይደን ኦባማና ክሊንተን ጋር የሚደረግ ውይይት ይገኝበታል። ታዋቂው ድምፃውያንና ሙዚቀኞች ዝግጅቶቻቸውን ያቀርባሉ። ደጋፊዎች በዛሬው ዝግጅት ለመሳተፍ ከገቢው ማሰባሰቢያ ሳምንት ቀደም ብለው የገንዘብ ድጋፋቸውን ሲሰጡ እንደነበረ ተገልጿል። በዛሬው ምሽት ዝግጅት በሺዎች የሚቆጠሩ ታዳሚዎች ይገኛሉ ተብሎ የሚጠበቅ ሲሆን ዝቅተኛው የመግቢያ ዋጋ $225 ነው። በምሽቱ ከለጋሾች በርካታ ገንዘብ ይገኛል ተብሎ ሲጠበቅ ከሶስቱ ፕሬዚደንቶች ጋር ፎቶግራፍ ለመነሳት $100,000 ያስከፍላል። $250,000 አንደኛው የራት ግብዣን ላይ የሚያሳትፍ ሲሆን $500,000 ከምሽቱ ልዩ የክብር እንግዶች ጋር በቅርብ ያገናኛል ተብሏል። በመጨረሻም 8 ቢሊዮን ዶላር አጭበርብሯል የተባለው የክሪፕቶ ከረንሲ መስራች ሊፈረድበት ነው። ከደንበኞቹ 8 ቢሊዮን ዶላር አጭበርብሮ በመውሰድ ጥፋተኛ የተባለው የክሪፕቶ ከረንሲው ልውውጥ FTX መስራች ሳም ባንክማን ፍሪድ ዛሬ ዩናይትድ ስቴትስ ውስጥ በኒውዮርክ ሲቲ የፌዴራል ፍርድ ቤት የእስራት ቅጣቱን ይቀበላል። ባንክማን ፍሪድ ደንበኞች አሁን በኪሳራ ከዘጋው የገንዘብ ልውውጥ FTX የወሰደባቸውን አብዛኛውን ገንዘባቸውን መልሰው ያገኛሉ ሲል የተከራከረ ሲሆን ጠበቆቹም ቀለል ያለ እስራት እንዲቀጣ ጠይቀዋል። ባንክማን ፍሪድ ጥፋተኛ የተባለበትን ክስና ቅጣቱን አስመልክቶ ይግባኝ እንደሚጠይቅ ይጠበቃል። የክሪፕቶ ከረንሲ የገንዘብ ልውውጥን ሲመራ ስህተት መስራቱን ያመነው ባንክማን ፍሪድ የደንበኞችን ገንዘብ ለመስረቅ ግን ሆን ብሎ አለማሰቡን ተናግረዋል። የ32 ዓመቱ ባንክማን ፍሪድ 7 የተለያዩ የማጭበርበር ክሶች የተመሰረቱበት ሲሆን በ7ቱም ጥፋተኛ ተብሏል። ድርጅቱን ለክስረት አጋልጧል የተባለው ባንክማን ፍሪድ 8 ቢሊዮን ዶላር ከደንበኞቹ ከመውሰዱ ሌላ የድርጅቱን ባለሀብቶች 1.7 ቢሊዮን ዶላር አሳጥቷቸዋል። በዩናይትድ ስቴትስ ታሪክ ውስጥ ከታዩት ትልቅ የገንዘብ ማጭበርበር ክሶች ውስጥ አንዱ ነው ሲሉ አቃቢያን ሕግ መናገራቸውን የሮይተርስ ዘገባ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታ ለዓለም ዜናዎቹ አመሰግናለሁ። አድማጮቻችንና ተመልካቾቻችን የሐሙስ መጋቢት 19 2016 ዓ.ም የምሽቱ ዝግጅታችን ነው እየተከታተላችሁ የምትገኙት። አስማማየ ነው በምሽቱ እያስተናገድኳችሁ ከእናንተ ጋር ቆይታ እያደረግኩን ያለሁት። በምሽቱ በምስልና ድምፅ ቅንብር ግርማ ደገፋ፣ የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያውን በምሽቱ አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ድጋሚ ለማስታወስ ያክል ፕሮግራማችንን መደበኛው የቴሌቪዥን የሬዲዮ ስርጭታችን ባለፈ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እና በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በምዕራብና ቄለም ወለጋ ዞኖች በጊዳሜና በቤጊ ወረዳዎች በሚገኙ የተለያዩ ቀበሌዎች በመንግሥት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል በቀጠለው ግጭት ሲቪሎች መገደላቸውን ነዋሪዎች ተናግረዋል። በደህንነት ስጋት ስማቸው እንዳይጠቀስ የጠየቁ የሁለቱ ወረዳ ነዋሪዎች በቁጥር 16 እንደሆኑ የገለጿቸው ሰዎች የተገደሉት በመንግሥት የጸጥታ ኃይሎች ነው ሲሉ ወንጅሏቸዋል። ነዋሪዎቹ ባነሱት ቅሬታ ላይ ከሁለቱ ዞኖች እንዲሁም ከኦሮሚያ ክልላዊ መንግሥት ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። የአገሪቱ ወታደራዊና ሲቪል ባለሥልጣናት በቅርቡ በሰጧቸው አስተያየቶች የኢትዮጵያ መከላከያ ሰራዊትም ሆነ የመንግሥት የጸጥታ ኃይሎች በአጠቃላይ ሲቪሎችንም ሆነ የሲቪል ተቋማትን ኢላማ አያደርጉም ሲሉ መሰል ውንጀላዎችን ተከላክለዋል። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ምዕራብና ቄለም ወለጋ ዞኖች በግዳሚና በቤጊ ወረዳዎች ከሚገኙ የተለያዩ ቀበሌዎች ያነጋገርናቸው ነዋሪዎች እንደገለጹት ከመጋቢት 13 እና 14 ቀን 2016 ጀምሮ በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች መካከል በቀጠለው ግጭት የሲቪሎች ሕይወት አልፏል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁ በምዕራብ ወለጋ ዞን የቤጊ ወረዳ ነዋሪ በቁጥር 16 እንደሆኑ የገለጸዋቸው ያልታጠቁ ሰዎች የተገደሉት የኦሮሞ ነጻነት ሰራዊት ታጣቂዎች ካፈገፈጉ በኋላ የመንግስት የጸጥታ ኃይሎች በወሰዱት እርምጃ ነው ብለዋል።
በቤጊ ወረዳ ጥሎና ላሎ ኑራ በሚባሉ አካባቢዎች መጋቢት 13 ቀን በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ውጊያ ነበር። በአካባቢው የመንግስት ኃይሎች ከፍተኛ ኦፕሬሽን እያካሄዱ ናቸው። በውጊያው ታጣቂዎቹ ሲያፈገፍጉ የመንግስት ኃይሎች መረጃ ሰጥታችኋል ብለው 7 ንጹሐን ዜጎች ገድለዋል። ሌሎች በርካቶችም ተጎድተዋል። ንብረት ተዘርፏል። መኖሪያ ቤቶች ተቃጥለዋል። አሁን ከቤታችን ደጃፍ ለመውጣት እንሰጋለን። በአስቸጋሪ ሁኔታ ውስጥ ነን።
በደህንነት ስጋት ስማቸው እንዳይጠቀስ የጠየቁት ሌላው የቄለም ወለጋ ዞን ግዳሚ ወረዳ ነዋሪ መጋቢት 13 ቀን 2016 ዓ.ም 9 ያልታጠቁ ሰዎች መገደላቸውን ለአሜሪካ ድምፅ ገልጸዋል።
በጊዳሚ ወረዳ ውስጥ በሚገኘውና ሶይደሚስ በሚባለው ቀበሌያችን አንድ የሶስት ልጆች አባት መንገድ ላይ እየተጓዘ የመንግስት የጸጥታ ኃይሎች አግኝተው ገድለውታል። በምንም ውስጥ የሌለ ሰው ነበር።
በዛው በግዳሚ ወረዳ በደህንነት ስጋት ስማቸውን እንዳንጠቅስ የጠየቁን ሌላ አስተያየት ሰጪ ደግሞ መኖሪያ ቤታቸው መቃጠሉንና ቤተሰቦቻቸው መበተናቸውን አመልክተዋል።
ባለፈው እሁድ ከጠዋቱ 3 ሰዓት ላይ በርካታ ቁጥር ያላቸው የጸጥታ ኃይሎች ወደ መኖሪያ ቤቴ ከበው ልጆቼን በታትነው ካባረሩ በኋላ ቤቴን አቃጠሉት። እስካሁን ድረስ ልጆቼና ባለቤቴን አላገኘኋቸውም። እኔም ከአካባቢው ሸሽቼ ነው ያለሁት። በጣም ችግር ውስጥ ነን። የኦሮሞ ነጻነት ሰራዊትን ትቀልባላችሁ፣ መረጃ ትሰጣላችሁ፣ ልጆቻችሁ የታጣቂው ቡድን አባላት ናቸው እያሉ ይከሱናል። እኔ ግን እየተንከራተትኩ ነው። መፍትሄው ግራ ገብቶናል።
ነዋሪዎቹ ባነሱት ቅሬታ ላይ ከምዕራብ ወለጋና ከቄለም ወለጋ ዞኖች እንዲሁም ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮና ከክልሉ አስተዳደርና ጸጥታ ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቅርቡ በወቅታዊ ሁኔታ በብሔራዊ ቴሌቪዥን ማብራሪያ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ በኦሮሚያም ሆነ በአማራ ክልሎች ተፈጸሙ ከተባሉ ግድያዎች ጋር በተያያዘ በመከላከያ ሰራዊት ላይ የሚቀርቡ ውንጀላዎችን ተከላክለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜ ባወጣቸው መግለጫዎች በአማራና በኦሮሚያ ክልሎች የቀጠሉ ግጭቶች በንጹሃን ዜጎች ላይ ጉዳት እያስከተሉ መሆናቸው ቸውን ጠቅሶ ሰላማዊ እልባት እንዲበጅላቸውም ተደጋጋሚ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የምሽቱ ዝግጅታችን ነው። ቀደም ሲል የዕለቱን አብይ ርዕስ ነበር የሰማችሁት። አሁን የትንታኔው መጽሔት ይቀጥላል። የምሽቱ የትንታኔው መጽሔት የመጀመሪያ ቅንብራችን የአማራ ክልል ለትግራይ ክልል ጊዜያዊ አስተዳደር መግለጫ ምላሽ መስጠቱ የተመለከተ ይሆናል። የአማራ ክልል መንግስት ባለፈው ሰኞ በክልሉ የመማሪያ መጽሐፍት ላይ የታተመውን ካርታ በተመለከተ የትግራይ ክልል ጊዜያዊ አስተዳደር ላወጣው ማስጠንቀቂያ ምላሽ ሰጠም። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሁለቱ ክልሎች በይገባኛል የሚወዛገቡባቸውን አካባቢዎች ወደ አማራ ክልል ያካተተ ካርታ በመማሪያ መጽሐፍቱ ላይ መታተሙን በተመለከተ መግለጫ ወጥቶ ነበር። የአማራ ክልል በአስቸኳይ ማስተካከያ እንዲያደርግም አስጠንቅቋል። በተመሳሳይ የአማራ ብሔራዊ ንቅናቄ አብን ፓርቲ ከትላንት በስቲያ ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያውን ሰላም ስምምነት በግልጽ እየጣሰ የሰላም ስምምነቱ ይከበር ማለቱን የምጸት ፕሮፓጋንዳና የጦርነት ጉሰማ ሲል አጣጥሏል። ከአሜሪካ ድምፅ ጋር ትናንት ረቡዕ ቆይታ ያደረጉት የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳይ ሀልፎም አስተዳደራቸው የፈጸመው ወረራም ሆነ በወረራ የያዛቸው አካባቢዎች እንደሌሉ ገልጸው አስተባብለዋል። መስፍን አራጌ ተጨማሪ ያለው።
የትግራይ ክልል ጊዜ አስተዳደር ባለፈው ሰኞ መጋቢት 16 ቀን 2016 ዓ.ም ላወጣው መግለጫ የአማራ ክልላዊ መንግስት ዛሬ ሐሙስ መጋቢት 19 ቀን 2016 ዓ.ም የጽሑፍ ምላሽ ሰጥቷል። የአማራ ክልልን የተማሪዎች መማሪያ መጽሐፍት በማጣቀስ በትግራይ ክልል ያስተዳደረው ሰውን እስቲ ያለን ቦታ ወደ አማራ ክልል የሚያካትት የተሳሳተ ካርታ ተሰርቷል በማለት የትግራይ ክልል ጊዜ አስተዳደር ካቢኔ ያወጣው መግለጫ የአካባቢዎቹን ህዝቦች ታሪካዊ ሁኔታ ተጨባጭ ማስረጃ ዎችንና ነባራዊ ሀቅን የካደ ነው ሲል የአማራ ክልል በምላሹ ተቃውሟል። የጊዜ አስተዳደሩ መግለጫ አሳሳች ሲልም ተችቷል። የትግራይ ክልል ጊዜ አስተዳደር ክስ ባሰማበት ያለፈው ሰኞ መግለጫው ድርጊቱ ትግራይን የመቆራረስ ዘመቻ የቀጠለ መሆኑ ማረጋገጫ ነው ብሏል። የአማራ ክልል መንግስት ታሪካዊ ስህተት እየፈጸመ መሆኑን ተገንዝቦ እርማት እንዲያደርግም ጠይቋል። ይህ ካልሆነ ግን ክልላዊ መንግስቱን ዋጋ ያስከፍለዋል በማለት ማስጠንቀቁ ይታወሳል። በአንጻሩ የአማራ ክልል መንግስት የአማራ ክልል የተማሪዎች የመማሪያ መጽሐፍት ውስጥ የተሳሳተ ካርታ ተሰርቷል ሲል የትግራይ ክልል ጊዜ አስተዳደር ባወጣው መግለጫ የጠቀሳቸው አካባቢዎች ካለፉት 30 ዓመታት በፊት ጀምሮ የማንነትና ራስን በራስ የማስተዳደር ጥያቄዎች ሲቀርቡባቸው የነበሩ ቦታዎች ናቸው ብሏል። ወልቃይት ጠገዴ፣ ጠለምት፣ ወፍላና ራያ መግለጫው ባብነት የጠቀሳቸው አካባቢዎች ናቸው። ክልላዊ መንግስቱ አያይዞም ትላንት ሐሙስ መጋቢት 18 ቀን 2016 ዓ.ም የትግራይ ክልል ጊዜ አስተዳደር ከነበረበት አካባቢ በመንቀሳቀስ የራያ አላማጣ ወረዳ ቀበሌዎችን በመያዝ ነዋሪዎችን በመግደልና በማሰቃየት ላይ እንደሚገኝ ከሷል። ተመሳሳይ ክስ ከራያ አላማጣ ወረዳ አስተዳደር የቀረበበት የትግራይ ክልል ጊዜ አስተዳደር በመንግስት ኮሚኒኬሽን ጽህፈት ቤት ኃላፊው ረዳኢ ሀለፎን በኩል ተከታዩን ምላሽ ሰጥቶ ነበር።
ተያዘብን የሚሉት ደግሞ አላማጣ ትግራይ እንጂ አማራ አይደለም። እንደዛ አይነት ክስም የሚጠቅም አይደለም። ችግሮቹ እንኳን ቢኖሩ ሁሌ የምንለው ነገር አለ። በዚህ መንገድ ሄዶ የሚፈታ አይደለም። ትግራይ ውስጥ በኃይል ተቀምጦ ተያዘብን የሚባለው ትርክት መቆም ያለበት ቀልድ ነው።
የራያ አላማጣ ከተማ ጊዜያዊ አስተዳደር ከንቲባና የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ከትግራይ ክልል የመጡ ያሏቸው የታጠቁ ኃይሎች ትናንት ከተቆጣጠሯቸው የአዲስ ብርሃን ጨጓራና ኮሲም አካባቢዎች እንዳልወጡና ዛሬም ተጨማሪ ቦታዎችን እንደያዙ ተናግረዋል።
ትናንት ከነበረው አሁን ከፍተኛ ዝግጅት አድርገው አካባቢውን ለመውረር እየተንቀሳቀሱ ነው ያሉት። ተጨማሪ ጨማሮ የሚባል ቦታ ይዘዋል። ጨጓራ አቅጣጫ ሰራዊት እያስጠጉ ነው ያሉት። በጠቅላይ በር ፊት ለፊት እንደገና በተመሳሳይ ሰራዊት እያሰባሰቡ ነው ያሉት። እንግዲህ እነሱ እያሉ ያሉት ተነካን ነው የሚሉት። አሁን እነሱ ግን በተቃራኒ ዓለም ሊያዩ በሚችል መልኩ እንቅስቃሴ አድርገው የኃይል እርምጃ ለመውሰድ ተዘጋጅተዋል።
ኮሲም አንደኛ ደረጃ ትምህርት ቤት ስጋጃ ሳይቀር ነው የወሰዱት። ይህን ዘረፋና ውድመት የሚያካሂዱት የኔ ህዝብ አይደለም ብለው ስለሚያምኑና ቦታውም የነሱ እንዳልሆነ ለዘረፋ እንደመጡ ስለሚያምኑ።
ይህ በእንዲህ እንዳለ የአማራ ብሔራዊ ንቅናቄ አብን ፓርቲ ከትላንት በስቲያ ማክሰኞ መጋቢት 17 ቀን 2016 ዓ.ም በወቅታዊ የክልሉ ጉዳይ ላይ ባወጣው መግለጫ ከፍተኛ የገንዘብና የግብአት ድጋፍ ሲደረግለት ቆይቷል ያለውን የትግራይ ክልል ጊዜያዊ አስተዳደርን የፕሪቶሪያውን የሰላም ስምምነት በግልጽ እየጣሰ ነው ሲል ከሷል። ሆኖም ጊዜያዊ አስተዳደሩ የሰላም ስምምነቱ ይከበር የሚል የምጸት ፕሮፓጋንዳና የጦርነት ጉሰማ በአዲስ መልክ ጀምሯል በማለት ተችቷል። አብን በመግለጫው በፕሪቶሪያው ስምምነት አንቀጽ 3/5 መሰረት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል ገብቶ ጸጥታ የማስከበሩን ስራ በተሟላ ሁኔታ እንደሚረከብ ስምምነት ላይ የተደረሰ ቢሆንም ወያኔ ሲል የጠራው አካል ትጥቁን አልፈታም፣ የሀገር መከላከያ ሰራዊትም ወደ ትግራይ ገብቶ ጸጥታ የማስከበር ስራውን አልተረከበም ብሏል። መግለጫው በመጨረሻም የትግራይ ክልል ጊዜ አስተዳደር ለሀገሪቱ ቋሚ ቀውስ ምንጭ ከሚያደርጉት ተግባራት እንዲታቀብ፣ ኢትዮጵያንና ሁለቱን ክልሎች ወደ ቀውስ ከሚያስገቡ ተግባራት እንዲቆጠብ፣ ከአጓጉል የካርታ ፖለቲካ ጨዋታ እንዲወጣና ለህዝቦች አንድነት መጽናት በሚበጁ ውይይቶች ላይ እንዲያተኩር ምክረ ሀሳብ አቅርበዋል። የፌዴራሉ መንግስት አከራካሪ በሚላቸው አዋሳኝ ቦታዎች በይገባኛል እየተካሰሱ ስለሚገኙት ሁለቱ ክልሎች ያወጧቸውን መግለጫዎች አስመልክተን የፌዴራሉን መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በእጅ ስልካቸውና በጽሁፍ መልእክት ጠይቀን ምላሽ አላገኘንም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
የምሽቱ የትንታኔ መጽሔት ሁለተኛው ቅንብራችን ደግሞ በኢየሩሳሌም የሚገኙ የጋዛ ሆስፒታል ታማሚዎች የተመለከተ ነው። እስራኤል በምስራቅ ኢየሩሳሌም የሕክምና ተቋማት የሚገኙ በርካታ ፍልስጤማውያን ሁማን ሕክምናቸውን ካጠናቀቁ በኋላ ወደ ጋዛ ሰርጥ እንዲመለሱ አዛለች። ትዕዛዙ የሰብአዊ መብት ተሟጋጅ ድርጅቶችን ቅሬታ ሲያስነሳ፣ የእስራኤል ጠቅላይ ፍርድ ቤትም የሁማንን ዝውውር አግዷል። ሊንዳ ግራንድስቴን ከምስራቅ ኢየሩሳሌም ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
በምስራቅ ኢየሩሳሌም የሚገኘው የማካሴድ ሆስፒታል አንደኛው ክፍል በጋዛ ፍልስጤማውያን ሴቶችና አዲስ በተወለዱ ልጆቻቸው ተሞልተዋል። አንደኛይቱ ሴት ያረገዘችው ከሰባት ዓመታት መሃንነት በኋላ ነው። ይሁን እንጂ ከዘገየው እርግዝና ጋር በተፈጠሩ ውስብስብ የጤና ችግሮች የተነሳ ሐኪሟ ለአስቸኳይ የሕክምና እርዳታ ወደ ኢየሩሳሌም ልኳታል። ይህ የሆነው ልክ ጦርነቱ በጥቅምት ወር ከመጀመሩ በፊት ነው። ዛሬ መንትዮቹ ልጆቿ አብዱላህና ኦዲህ ጤነኞችና የአምስት ወር ልጆች ናቸው። ሃናን ሻራዳን እንዲህ ትላለች።
ወደ ቤቴ መመለስ እፈልጋለሁ። ሰላም ከሆነ ወደ ሰሜናዊ ጋዛ ለመመለስ የመጀመሪያዋ እኔ ሆን ነበር። ነገር ግን ሰላም አይደለም። ባለቤቴ ምንም እንኳን ልጆቹ ገና ቢሆኑም ባትመጪ ይሻላል ብሏል። የሽንት መቀየሪያ ዳይፐርና የልጅ ወተት ፎርሙላ ከየት ማግኘት እችላለሁ? በጣም ፈርቻለሁ።
እነዚህ ሴቶችና ልጆቻቸው እንዲሁም በአቅራቢያው በሚገኘው በአውጉስታ ቪክቶሪያ ሆስፒታል የሚገኙ 11 የካንሰር ታማሚዎች ጓዛቸውን ሸክፈው ተነስተው ነበር። ምክንያቱም ባለፈው ሳምንት የፍልስጤማውያን ሲቪሎችን ጉዳይ ከሚከታተለው ኮጋት ከተባለው የእስራኤል ጦር ክፍል ጋር ወደ ጋዛ መመለስ ነበረባቸው። ይሁን እንጂ ሐኪሞች ለሰብአዊ መብቶች ከሁለት የእስራኤል ሰብአዊ መብት ተሟጋች ድርጅቶች ጋር በመሆን ለእስራኤል ጠቅላይ ፍርድ ቤት ይግባኝ በማጠየቃቸው ፍርድ ቤቱ የ30 ቀን ቆይታ ፈቅደዋል። በ30 ቀን ውስጥ ኮጋት የተባለው የእስራኤል ጦር ክፍል እነዚህን ታካሚዎች የሚያዘዋውርበትን ምክንያትን እስኪያስረዳ የመቆየት እድል ይኖራቸዋል። የአውጉስታ ቪክቶሪያ ሆስፒታል የሚገኝ የካንሰር በሽተኛ በጋዛ ውስጥ ስላሉት የልጅ ልጆቹ ይጨነቃል። እዚያ ሄዶ ሕክምናውን መቀጠል ስለማይችል ደግሞ ስጋት አድሮበታል። ካሊድ ሰይድ የፍልስጤም የካንሰር ታማሚ
مدينة غزة يوجد بها حروب.
غزة ودمالج سلازي بتاما دقنيانو هزياك من نالمانيت من المنقد يلم قيمة سكل تاكاميوچين كغزة ياسوطانو اسرائيل دقمو انيالت ملسان تفلقالج ይህንዴት ሊሆን ይችላል?
የእስራኤል ጦር ኮጋት ወደ ጋዛ መልሼ ይላኩ ያለሁት ተጨማሪ የህክምና አንከብካቤ የማያስፈልጋቸው ታካሚዎችን ብቻ ነው ብሏል። ሐኪሞች ለሰባይ መብቶች የተባለው ድርጅት ግን እስራኤል ህሙማንን ወደ ጦር ቀጠና በመላክ ህይወታቸውን አደጋ ላይ የጣለች ነው ይላል። አሴል አቡራስ የሰባይ መብቶች ሐኪሞች የተባለው ድርጅት አባል ናቸው።
After chemotherapy and radiotherapy the body is usually even if you don't necessarily have another
chemotherapy na yeqerar hikimna bohala lemiqettulut hulet werat techemari hikimna baynorum enkwan sawunnetu gena dekkama no yesawunnetu beshtan yemekelakel sir'atim dekkama no endemtawqut gaza ust attaqale yetenatababek sir'at wedqwal agilglot yemisetu hospitalochim yellum doktoroch kaqmacho belay honwal makkemachlum hikanser hamemtenyochim wodoch hager yetelakunu
በምስራቅ ኢየሩሳሌምና በእስራኤል ሆስፒታሎች ለፍልስጤማውያን የሚሰጠው የህክምና ወጪ ሙሉ በሙሉ የሚከፈለው በፍልስጤም አስተዳደር ነው። የአውጉስታ ቪክቶሪያ ሆስፒታል ዳይሬክተር ዶክተር ፋዲ አትራሽ በጋዛ በተካሄደው ጦርነት አንዳንድ ታካሚዎቻቸው ቤተሰቦቻቸውና ቤታቸውን አጥተዋል ብለዋል። የተኩስ አቁም እስኪደረግ ድረስ ህሙማን በሆስፒታል እንዲቆዩ እንደሚፈቀድላቸው ተስፋ ያደርጋሉ።
There is a catastrophe in Gaza. From all the points of view
ከሁሉም እይታ አንጻር በጋዛ ውስጥ ፈታ አለ። ምግብ የለም፣ መብራት የለም፣ ውሃ የለም፣ መደበኛ ህይወት የሚኖርበት ቦታ የለም። ጋዛ ውስጥ ጦርነት በሚካሄድበት ስፍራ ውስጥ በቂ አቅርቦት ሳይኖር ፍልሰተኞች ሆናሉ። ካንሰር ያለባቸው ፍልሰተኞች
ጦርነቱ ከጀመረበት ጊዜ አንስቶ ከ750 በላይ የጋዛ የካንሰር ታማሚዎች በእስራኤል ለመታከም ቀጠሮ ተይዞላቸው እንደነበር ዶክተር አትራሽ ተናግረዋል። አብዛኞቹ ወደ ሌሎቹ አረብ ሀገራት ሄደዋል ያሉ ሲሆን እሳቸው እንደሚሉት አንዳንዶቹ ጨርሶ ህክምና ያገኙ አይደለም። መቼና የት የህክምና አገልግሎት እንደሚያገኙም አያውቁም።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የምሽቱን የአሜሪካ ድምጽ ዝግጅት ነው። ያሁኑ የትንታኔ መጽሔት ቅንብራችን ደግሞ ወደ ዩክሬን ይወስደናል። ካለፈው አርብ ጀምሮ ሩሲያ በዩክሬን ከተሞች ላይ የምትፈጽመው ጥቃት አጠናክራ ቀጥላለች። የዩክሬን ባለስልጣናት እንደሚሉት ጦርነቱ ከሁለት ዓመታት በፊት ከጀመረ ወዲህ በአገሪቱ የኃይል ማከፋፈያ ላይ የደረሰ ከባዱ ጥቃት ነው። የቪዋ ሌሲያ ባካላትስ ከኪቭ እንደዘገበችው አሜሪካ ለዩክሬን የምትመሰጠው ወታደራዊ እርዳታ የምትቀንስበት ጊዜ አሁን እንዳልሆነ የአገሪቱ ባለስልጣናት በመናገር ላይ ናቸው። እንግዲህ ወልድ ያቀርባል።
ባለፈው አርብ ሩሲያ በዩክሬን በርካታ የኃይል ማከፋፈያዎች ላይ ከባድ ጥቃት አድርሳለች። ባለስልጣናት እንደሚሉት በአንድ ቀን ብቻ 151 የሚሆኑ ሚሳኤሎችና ድሮኖች ወደ ዩክሬን ተወንጭፈዋል። የኃይል ማከፋፈያዎቹን ለመጠገን በርካታ ወራት እንደሚፈጅ ተነግሯል። ቮሎዲሚር ኩድሪትስኪ ዩክሬን ኤርጎ የተሰኘው ብሔራዊ የኃይል ኩባንያ ዋና ሥራ አስፈጻሚ ናቸው።
ሩሲያ ወደ 10 የሚሆኑ ክልሎችን ደብድባለች። በደርዘን የሚቆጠሩ የኃይል ማከፋፈያዎችን ማውደማለች። ጦርነቱ ከጀመረ ወዲህ የተፈጸመ ከባዱ ጥቃት ነው።
የዩክሬን ባለሥልጣናት እንደሚገልጹት ከባዱ ጥቃት የደረሰው ካርኪቭ በተሰኘችው ከተማ ነው። በከተማዋ ሰፊ የኃይል መቋረጥ ተከስቷል። ዩሪ ፓንፌሮቭ የካርኪቭ ነዋሪ ናቸው።
свет появился в субботу, ну, сутки не было света.
ጥቃቱን ተከትሎ መብራት ጠፋ። ከ4 ሰዓት በኋላ ተመልሶ መጣ። ምሽቱን ከተጠቀምን በኋላ ተመልሶ ጠፋ። ዋናው አስከፊ ነገር ግን በጥቃቱ ሰዎች መሞታቸው ነው። መሰረተ ልማቶችን መልሶ መገንባት ይቻላል።
የወደመውን መሰረተ ልማት መልሶ መገንባት ውስብስብና ጊዜ የሚወስድ ነው። በዩክሬን ትልቁን የሃይድሮኤሌክትሪክ ማመንጫ ባለፈው አርብ ሩሲያ በ7 ሚሳኤሎች ደብድባለች። እናም አገልግሎት እየሰጠ አይደለም። ኢሆር ሲሮታ የዩክሪ ሃይድሮ ኢነርጎ ዳይሬክተር ጀነራል ናቸው።
ሩብሩሽኑ ፐረክሪቲያ ሲኒ
አንዱን የኃይል ማከፋፈያ ጣቢያ ለመጠገን ዓመታት ይወስዳል። ጣራና ግድግዳው ፈርሷል። የፈራረሰው ብረትና ግድግዳ ወደ ሞተሩ ክፍል እንዳንገባ ያግደናል። የኤሌክትሪክ ማከፋፈያ መሳሪያው 90% ወድሟል።
የዩክሬን ኤርጎ ኩባንያ እንደሚገምተው የሩሲያ ጥቃት 108 ሚሊዮን ዶላር ውድመትን አስከትሏል። ዋና ሥራ አስፈጻሚው እንደሚሉት ደግሞ አንዳንድ የመከላከያ ሁኔታዎችን ቀድመው ባያዘጋጁ ኖሮ አደጋው የከፋ ይሆን ነበር። የዩክሬን ባለስልጣናት ፕሬዝደንቱን ጨምሮ ምዕራባውያን አጋሮቻቸው ወታደራዊ እገዛቸውን እንዲቀጥሉ በመወትወት ላይ ናቸው። ጠንካራ የመከላከያ ስርዓት እንደሚያስፈልጋቸውም ይናገራሉ። ፕሬዝደንት ቮሎዲሚር ዘሌንስኪ
ሩሲያ ተሮር ዛራዝ можливо лише тому що ми не маємо достатньо сучасних
የሩሲያ ሽብር ሊደርስብን የቻለው ዘመናዊ የአየር መከላከያ ስርዓት ስለሌለ ነው። በሌላ አነጋገር እንደውነቱ ከሆነ አጋሮቻችን እነዚህ መሳሪያዎች ለማቅረብ ፖለቲካዊ ቁርጠኝነት የላቸውም። ምን እንደሚያስፈልገና የሰውየትን የሚታደግ ውሳኔ ማን እንደሚሰጥ በትክክል ያውቃሉ።
የምዕራባውያን ድጋፍ ጦርነቱ ከጀመረበት ወቅት ከነበረው አንጻር የተዳከመ መሆኑን ዩክሬናውያን ይናገራሉ። ለዩክሬን የሚሰጥ 60 ቢሊዮን ዶላር የእርዳታ ጥቅል ረቂቅ ሕግ በአሜሪካ የሕግ መወሰኛ ምክር ቤት ወይም ሴኔት ባለፈው ወር ጸድቋል። ረቂቁ በሕዝብ ተወካዮች ምክር ቤት ደንቃራ ገጥሞታል። በዚህ የምርጫ ወቅት አሜሪካውያን ድምፅ ሰጪዎች ከዩክሬን ጦርነት ይልቅ በሌሎች ጉዳዮች ላይ በማተኮራቸው የረቂቅ ሕጉ ዕጣ ፈንታ ምን እንደሚሆን ግልጽ አይደለም።
የምሽቱ የትንታኔው መጽሔታችን የመጨረሻ ቅንብራችን ደግሞ በሩሲያ እስር ቤት አንድ ዓመት ስለሞላው አሜሪካዊ ጋዜጠኛ የተመለከተ ነው። አሜሪካዊ ጋዜጠኛ ኢቫን ጌርሽኮቪች ሩሲያ ውስጥ ከታሰረ አንድ ዓመት ሲያስቆጥር፣ ቤተሰቦቹና የሥራ ባልደረቦቹም ጌርሽኮቪችን ከእስር ለማስለቀቅ የያዙትን ጥረት ቀጥሏል። የአሜሪካ ድምፅ ዘጋቢዋ ክሪስቲና ካይሴዶ ሴሚት ዝርዝሩን አድርሳናለች። አሉላ ከበደ እንደሚከተል ያቀርበዋል።
ጌርሽኮቪች ለሌላ ሶስት ተጨማሪ ወራት እስር ላይ እንደሚቆይ በሞስኮ ችሎት ተነግሮታል። በሩሲያ የዩናይት ስቴትስ አምባሳደር ሊን ትሬሲ በበኩላቸው ሞስኮ ጌርሽኮቪችን አሁን መልቀቅ አለባት ይላሉ።
The Russian government has yet to present any evidence to substantiate its accusations. No justification for Evan's continued detention.
የሩሲያ መንግስት ለሰነዘረው ወንጀላ ማረጋገጫ የሚሆን ምንም አይነት ማስረጃ እስካሁን አላቀረበም። ለኢቫን በእስር መቆየትም አንዳችም ምክንያት የለም። በመሆኑም ኢቫን የጋዜጠኝነት ስራውን በመስራቱ ብቻ ከወንጀል የሚቆጠርበትና ሊያስከስሰው የሚችል ወንጀል ስለመስራቱ የሚያረጋግጥ ማብራሪያ የለም።
የዎል ስትሪት ጆርናል ዘጋቢ ጌርሽኮቪች ባለፈው ዓመት ከሞስኮ በስተምስራቅ 1600 ኪሎ ሜትሮች ርቀት ላይ በምትገኘው ከተማ በተመደበበት ወቅት ከታሰረበት ጊዜ አንስቶ ቤተሰቦቹና የሥራ ባልደረቦቹ ከእስር እንዲለቀቅ ግፊት ሲያደርጉ ቆይተዋል። ያለፈውም ዓመት ከፕሬዚዳንት ጆ ባይደን ጋር ተገናኝቶ መነጋገርን ጨምሮ ቁጥሩ የበዛ ቃለ ምልልስ፣ የዜና መግለጫዎችና በግል የሚካሄዱ ስብሰባዎች የተከናወኑበት ጊዜ ነበር። ዳንኤል ጌርሽኮቪች የሚተናነቃትን እንባ እየታገለች በቤተሰቡ ላይ የደረሰውን ጉዳትና ወንድሟን ለማበረታታት ስለምጽፋቸው ደብዳቤዎች ትናገራለች።
We're just mainly trying to support one another and make each other laugh and
ዋናው ለማድረግ የምንፈልገው ነገር እርስ በርሳችን መደጋገፍና አንዳችን ሌላችንን ፈገግ ለማሰኘት መሞከር ነው። ለሱ ያለኝ እጅግ ከፍተኛ አድናቆትና አክብሮት ብቻ ነው።
ሩሲያ ጌርሽኮቪችን በስለላ ወንጀል ብትከሰውም እሱና የሚሰራበት ጋዜጣ ግን ወንጀላውን በመቃወም ውድቅ አድርገውታል። ዩናይትድ ስቴትስ በግፍ እንደታሰረ ብትገልጽም የሞስኮ ፍርድ ቤቶች ግን በተደጋጋሚ የቀረበላቸውን በዋስ የመለቀቅ መብት ነፍገዋል። የሚሰራበት ጋዜጣ ዋና የሕግ አማካሪ በበኩላቸው የሕግ ሂደቱ ግልጽ ካለመሆኑም በላይ ጉዳዩ ወደየት እንደሚያመራም ሩሲያ ይፋ እስክታደርግ ድረስ መጠበቅ ግድ እንደሆነባቸው ያስረዳሉ።
And at some point they will pivot to say, okay, the investigation's done and we can do a trial. We just don't know when that will be.
የሆነ ጊዜ ላይ እሺ ምርመራው ተጠናቋል፣ አሁን የክሱ ሂደት ማየት እንችላለን ወደሚለው አቀራረባቸው ያመር ይሆናል። ያ መቼ እንደሚሆን ግን አናውቅም።
ዝም ብሎ የሚሆነውን መጠበቅ ታዲያ ለቤተሰቡ እጅግ የበረታ ፈተና ነው።
Yeah, of course we follow the news every day, but it can be just up and down emotionally, so it's just best to
በስሜት ላይ ታች እንላለን። በመሆኑም በመጨረሻው ግብ ላይ ብቻ ትኩረት ማድረግና ቀኑን እንዳመጣጡ መቀበል ነው የሚበጀው።
ጌርሽኮቪች ጥፋተኛ ሆኖ ከተገኘ እስከ 20 ዓመት በሚደርስ የእስራት ቅጣት ሊቀጣ ይችላል። ይሁንና ሩሲያ ውስጥ የታሰረ ብቸኛ አሜሪካዊ ጋዜጠኛም አይደለም። የአሜሪካ ድምፅ ተባባሪ የሆነው የዜና አውታር RFL ዋና አዘጋጅ አርሱ ኩርማሼቫም ከታሰረች ከአምስት ወራት በላይ ሆኗታል። አሜሪካዊቱ ሩሲያዊ ጋዜጠኛ እንደ ውጭ ሀገር መገናኛ ብዙሃን የዜና ወኪል አለመመዝገብን ጨምሮ በርካታ ክሶች ናቸው የቀረቡባት። ጥፋተኛ ከተባለችም እስከ 15 ዓመት በሚደርስ እስራት ልትቀጣ ትችላለች። በሌላ በኩል በጌርሾቪች ጉዳይ ላይ ሩሲያ ውስጥ የሚገኙ ጠበቆቹ ስለ ጉዳዩ በተቻለ መጠን በየጊዜው እንደሚያስታውቁት ዎል ስትሪት ጆርናል አመልክቷል።
And they're great, brave lawyers. There's a limit in what they can say because of the nature of the charges. They're just not allowed to talk about it, given the nature of alleged espionage, which we think, again, is bogus.
ቆራጥ ጠበቆች ናቸው። በክሱ አይነት የተነሳ ግን ሊሉ የሚችሉት ነገር እጅግ ውሱን ነው። ስለ ጉዳዩ መናገርም ጨርሶ አይፈቀድላቸውም። የስለላ ድርጊት ሲፈጸም ተገኝቷል በሚል ስለሆነ የተወነጀለው። እርግጥ የሐሰት ውንጀላ መሆኑን ነው የምናምነው ሲፈጸም። ይሁን እንጂ ክሱ እንደዚያ የሚል በመሆኑ በርካታ ገደቦች አሉባቸው።
አሜሪካዊው የቴሌቪዥን አቅራቢ ተከር ካርልሰን ከፕሬዚዳንት ቭላዲሚር ፑቲን ጋር ቃለ ምልልስ ባደረገበት ወቅት የሩሲያው መሪ ጀርመን ውስጥ ተይዞ የሚገኘው ሩሲያዊው ነፍሰ ገዳይ ከተለቀቀ ሞስኮ ጌርሾቪችን ለመፍታት ፈቃደኛ እንደምትሆን በተዘዋዋሪ መንገድ አመላክተዋል። ከዚያን ጊዜም ወዲህ በጋዜጠኛው ጉዳይ ስለሚደረጉ ዲፕሎማሲያዊ ድርድሮች ይፋ የተደረገ ነገር የለም። ይህ በእንዲህ እንዳለ የጌርሾቪች ቤተሰቦች፣ ጓደኞቹና የሥራ ባልደረቦቹ የሩሲያ ወይም የሌላ የትኛውም አገር ባለሥልጣናት ጋዜጠኛ ይዘው በሚያስሩበት ወቅት የሚያደርሱትን ጉዳት ለዓለም አጉልተው በማሳየት በፍጥነት እንዲለቀቅ ግፊት ማድረጋቸውን ቀጥለዋል። የውጭ መገናኛ ብዙሃን አገር ለቀው ሊወጡ፣ የአገር ውስጥ ዘጋቢዎችም ራሳቸውን ሳንሱር ሊያደርጉ ይገደዱ እንደሚችሉና በጨለማ የመዋጡ ዕጣ ጠቁመዋል።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪዮ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችንና ተመልካቾቻችን አሁንም ቆይታችሁን ከኛ ጋር እያደረጋችሁ ስለሆነ እናመሰግናለን። አሁን በዋሽንግተን የሰዓት አቆጣጠር ከቀኑ 8 ሰዓት ከ36 ነው። በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 3 ሰዓት ከ36 ነው። የመጀመሪያ አጋማሽ ቅንብራችን አጠናቀናል። ወደ ሁለተኛ አጋማሽ ቅንብራችን እናልፋለን። የመጀመሪያ ዝግጅታችን የሚሆነውም የኢትዮጵያ የስነ ህዝብ ፖሊሲን የተመለከተ ይሆናል። ሰላሳ ዓመት ያለፈው የኢትዮጵያ የስነ ህዝብ ፖሊሲ እንዲሻሻል ተጠየቀም። በኢትዮጵያ የስነ ህዝብን በአግባቡ ማስተዳደር ባለመቻሉ ስራ አጥነት፣ የኑሮ ውድነትና ስደትን ጨምሮ ለተለያዩ ቀውሶች ምክንያት እየሆነ ነው ሲሉ የዘርፉ ባለሙያዎች ገለጹ። ባለሙያዎቹን አነጋግረናል፣ እንደሚከተለው ይቀርባል። በኢትዮጵያ የስነ ህዝብ ጉዳይ የሚመራበት ፖሊሲ ተቀርጾ መተግበር ከጀመረ 30 ዓመታት አልፈዋል። የባህር ዳር ዩኒቨርሲቲ መምህርና የስነ ህዝብና አካባቢ ጥናት ተመራማሪው ፕሮፌሰር አማረ ሰውነት ከ30 ዓመታት በላይ የሆነው የስነ ህዝብ ፖሊሲ አሁን ያሉትን ችግሮች ለይቶ ሊፈታ በሚችል መልኩ ማሻሻል እንደሚገባ ያመለክታሉ። ፕሮፌሰር አማረ ሰውነት እንደሚሉት በእነዚህ 3 አስርተ ዓመታት ውስጥ የኢትዮጵያ ስነ ህዝብ ሁኔታ በብዙ መልኩ ተቀይሯል።
ስነ ህዝብ ሲባል የህዝብን ቁጥር ከልማት ጋር ማመጣጠን ማለት ነው። ይሄ ማለት ብዙ ነገሮችን የሚይዝ ነው። ትምህርትን ሁኔታ፣ የጤናን፣ የመሰረተ ልማት፣ በአጠቃላይ የልማትን በሙሉ የያዘ ጉዳይ ነው እና ይሄ ፖሊሲ ከወጣ በኋላ ለምሳሌ ስነ ተዋልዶ ምጠና የሚባል አለ። የዛን ጊዜ የነበረው በአማካይ አንዲት ሴት ኦልሞስት 8 ልጅ ትወልዳለች ነው የሚለው። ከአስር ዓመት በኋላ ይህንን ቁጥር ወደ 4 ዝቅ እናደርገዋለን ነው የሚለው ስነ ህዝብ ፖሊሲ። ስነ ህዝብ እድገት የሚባል አለ። ለምሳሌ በ1993 በፈረንጆች 3.1 አካባቢ ነው የአመቱ የስነ ህዝብ እድገት የምንለው ቁጥር መጨመር ማለት ነው በሌላ ቋንቋ። ያንን ደግሞ ከአስር ዓመት በኋላ ወደ 2.4 ወደ 2.2 እናደርሳለን ብለን ነው እና በአስር ዓመት የተቀመጡ ግቦች ነበሩ ፖሊሲ ሲወጣ ወይም ሲታወጅ በኛ ሀገር። እና ምንድን ነው የሚለው በየአስር ዓመቱ እነዚህን ነገሮች እየገመገምነ አሁን የተፈጠረውን ሁኔታ ግምት ውስጥ ያስገባ እየከለስነ ፖሊሱን በየአስር ዓመቱ የስነ ህዝብ ምጠና ቁጥር ለመቀነስ የቤተሰብ ምጠና ምን ይመስላል፣ የልጃገረዶች ትምህርት ቤት መግባታቸው ምን ይመስላል፣ በአጠቃላይ እነዚህም እየመገብነ በየአስር ዓመቱ መከለስ ነበረ።
ስነ ህዝብ የህዝብ መጠን መዋቅርና ስርጭት በማጥናት ጫናን በሚያሳድሩ ኢኮኖሚያዊ፣ ማህበራዊና ባህላዊ ጉዳዮች ላይ መፍትሄ አመንጭ ትንተናዎችን የሚሰጥበት ዘርፍ ቢሆንም በኢትዮጵያ ስነ ህዝብን በአግባቡ የማስተዳደር ውስንነት መኖሩን ባለሙያዎች ይናገራሉ።
ባለም ላይ የተገበሩ ካሉት የሰነዝ ፖሊሲ አማራጮች መካከል ኢትዮጵያ የምትከተለው የህዝብ ብዛትን ለመቆጣጠር የሚያስችለውን ፖሊሲ መሆኑን የሚናገሩት ደግሞ በአርባ ምንጭ ዩኒቨርሲቲ መምህርና የሰነዝ ባለሙያ የሆኑት አቶ አወቀ አጉማስ ናቸው። ይሁንና ፖሊሲው በተተገበረባቸው ያለፉት ሶስት አስርት ዓመታት የኢትዮጵያ ህዝብ ቁጥርም ሆነ ብዛቱን ተከትለው የመጡ ሀገራዊ ቀውሶች እየጨመሩ እንደሆነ አቶ አወቀ ያመለክታሉ።
30 ሚሊዮን ውስጥ ነው የኢትዮጵያ ህዝብ የነበረው 1984 ላይ ብሎ ነው የሚያሳየው። ዘን 1994 50ዎቹ ሚሊዮን ውስጥ ነው ያለው ብሎ ያስባል መረጃው ነው። ሴንሰሱ 2007 ላይ ወደ 70 ሚሊዮን ነው የሚለን። እዚህ ጋር ፖሊሲያችን የስነ ህዝብ እድገትን መግታት ነው። የስነ ህዝቡን ደግሞ ሪፖርቱን ስናየው በየአመቱ በጣም እየጨመረ ነው። በጣም በሚገርም ሁኔታ እየጨመረ ነው እና ችግሩ በጣም ከፍተኛ ነው። አንኮንትሮልድ የሆነ የስነ ህዝብ እድገት ካለ ዲስትራክሽኑ በጣም ከፍተኛ ነው የሚሆነው። ስራ አጥነት ይስፋፋል። ሌላኛው ደግሞ በጣም ከፍተኛ የሆነ ኢንፍሌሽን ነው፣ የዋጋ ንረት ማለት ነው። ይሄ አሁን በጣም ከረንትሊ አሁን ኢትዮጵያ ውስጥ ችግር ነው ይሄ የሚታይ ማለት ነው። በጣም ከፍተኛ የሆነ መጨናነቅ፣ በጣም ከፍተኛ የሆነ ኖይዝ ፖሉሽን፣ ይሄ የስነ ህዝብ እድሉን ሳትጠቀም ስትቀር የሚመጣ ችግር ነው ማለት ነው። ስለዚህ ይሄ አሁን የሚታዩ ችግሮች ስነ ህዝቡን የስነ ህዝብ ጉዳይ አይደለም ብለህ ስትተው የሚመጡ ችግሮች ናቸው። ችግሮቹን እያየናቸው ነው።
የስነ ህዝብ ባለሙያ የሆኑት አቶ አወቀ አጉማስ የኢትዮጵያ ወቅታዊ ፖለቲካዊ ሁኔታ የስነ ህዝብ ጉዳይ እንዲረሳ አድርጎታል ይላሉ። በዚህም የህዝብና ቤት ቆጠራ በህገ መንግስቱ በተደነገገው መሰረት መካሄድ ከነበረበት ጊዜ ሳይከናወን 7 ዓመታት ማለፋቸውን በማሳያነት ያነሳሉ።
ኢትዮጵያ የምትከተለው የ10 ዓመት ሴንሰስ ነው ብያለሁ። የፖለቲካውን ተጽዕኖ፣ የስነ ህዝብ ጉዳይ እንዲረሳ ያለውን ተጽዕኖ አሁን ልነግር ነው። 1984 ላይ እና 1994 ላይ ሴንሰስ ስናካሄድ በየ10 ዓመቱ ልዩነት አካሄድን ነው። ስለዚህ 2007 ላይ አይደለም መካሄድ የነበረበት፣ 2004 ላይ ነበር መካሄድ የነበረበት። ግን የተካሄደው መች ነው? 2007 ነው የተካሄደው ማለት ነው፣ ከ3 ዓመት በኋላ። ውጭ የስነ ህዝብ መረጃ በጣም ወሳኝ ነው። ግን የኢትዮጵያ ስነ ህዝብ ለ3 ዓመት ሳይቆጠር 2007 የተቆጠረበት ሁኔታ ነው ያለው። ይሄ ይባስ ብሎ ደግሞ 2017 መቆጠር ሲገባው የኢትዮጵያ ስነ ህዝብ ስቲል አልተቆጠረም ማለት በጣም ሰርፕራይዝ የምትሆንበት ይሹ ማለት። ስለዚህ ሰርቬው ልክ ነው ወይስ ልክ አይደለም ሌላ ጥያቄ ነው። በጀት ዲስትሪቢዩት ስታደርግ አጠቃላይ ስነ ህዝብ መረጃ ሊኖር ይገባል። ካልሆነም በጭስን ነው ዝም ብለህ በጀት አሎኬት እያደረክ ያለው ማለት።
የስነ ህዝብ ጉዳይ ትኩረት አላገኘም በሚለው ትችት የሚስማሙት ፕሮፌሰር አማራ በበኩላቸው ፖሊሲው የሚሻሻልባቸው ምክረ ሀሳቦች አስመልክቶ የዘርፉ ባለሙያዎች ለመንግስት አቅርበው እንደነበርም ይናገራሉ።
ከአዲስ አበባ ዩኒቨርሲቲም ከሌሎች ቦታዎችም ባለሙያዎች ተሳትፈው እኛም ተሳትፈንበት ይህ ነገር እንዲህ መደረግ አለበት፣ አዳዲስ እየመጡ ያለው ሁኔታዎች፣ ከተሞች መስፋፋት፣ የስደተኞች መብዛት፣ የወጣት ቁጥር መጨመር፣ የስራ እድል ኦፖርቹኒቲ ዝቅተኛ መሆን፣ እነዚህን አመላክተን ይህንን ግምት ውስጥ ያስገባ አዲስ የድሮውን የከለሰ ፖሊሲ እንደገና ተከልሶ መውጣት አለብን የሚል ግባት ተሰጥቷል ለመንግስት። ላይ እንግዲህ መንግስት ደስ ላይለው ይችላል። ይህን ግምት ውስጥ ያስገባ እንዳልኩህ አስበው፣ ከፈረንጆች በ1993 አሁን 2024 ነው እንግዲህ ስንት ዓመት እንደሆነ መገመት ትችላለህ። ያኔ የወጣው ፖሊሲ እስካሁን ደስ አልተከለሰም፣ አዲስ ሁኔታም አልተገመተም። ይሄ እንግዲህ ትልቅ ማስረጃ ነው የስነ ህዝብ ጉዳይ እንደተረሳ እና የሚገርም ነገር ፖሊሲ በወጣበት ጊዜ ስነ ህዝብ በኮሚሽን ይመራ ነበር። አሁን እኔ አይደል ነው የስራ ሂደቱም ያለ አይመስለኝም። ዘክለር ኮሚሽን ውስጥ የሆነ ነገር አለ። ክልሎች ጋር ኦልሞስት ወይ አንድ ወይ ባለሙያ ሁለት ባለሙያ የሆነ የስነ ህዝብን ቁጥር እየገመቱ ፕሮጀክት እያደረጉ እንደው ዝም ብለው ዲስትሪቢዩት የሚያደርጉ ካልሆነ በስተቀር በክልል ደረጃም በፌዴራል ደረጃም በወረዳ ደረጃም አሁን ስነ ህዝብ ጉዳይ ግምት ውስጥ የሚያስገባ ስራ ኦልሞስት የሌለም የማውቀው ባለኝ መረጃ።
በ19ኛው መቶ ክፍለ ዘመን መጀመሪያ ላይ የኢትዮጵያ ህዝብ ብዛት 11 ሚሊዮን ብቻ እንደነበር ይገመታል። ሶስተኛው የህዝብና ቤት ቆጠራ በተካሄደበት በ1999 ዓ.ም ደግሞ ይህ ቁጥር በ7 እጥፍ ጨምሮ የአገሪቱ ህዝብ ቁጥር ከ70 ሚሊዮን በላይ መድረሱም ተገልጾ ነበር። አሁን በግምታዊ ቆጠራ ይህ ህዝብ በከፍተኛ ደረጃ አድጎ ከ110 ሚሊዮን በላይ ደርሷል። በኢትዮጵያ የበጀት ክፍፍል ከሚመሰረትባቸው መስፈርቶች መካከል የህዝብ ብዛት አንዱ ነው። ይህም ፖለቲካዊ ሁኔታ ጨምሮ ማህበረሰባዊ አመለካከቶች ለህዝብ ቁጥር መጨመር አስተዋጽኦ ማበረከቱን የስነ ህዝብ ባለሙያ አቶ አወቀ ይናገራሉ።
ለምሳሌ ሃይማኖቱን በለው እንደምታውቀው የወሊድ መቆጣጠሪያ መንገድ መጠቀም አሁን ለምሳሌ ይሄ በሃይማኖት አባቶች የሚወገዝም ነው። እንደ አንድ ሃይማኖተኛም በጣም አማኝ ስትሆን እነዚህ ነገሮች እና ባህል አለ። ለምሳሌ ልጅን እንደ አሴት መቁጠር፣ እንደ ሀብት መቁጠር የሚባል አለ። ዘን ባህላዊ አባባሎች አሉ። ለምሳሌ ልጅ በድሉ ያድጋል ጃቤሪ ከፈተውን ጉሮሮ ሳይዘጋ ያድርም ግን እውነታው ምንድነው ልጅ ለማደግ በጣም ብዙ ነገር ያስፈልጋል የትምህርት ክፍያ ያስፈልጋል በጣም ብዙ ወጪ ነው ያለውና ከፖሊሱ ወተን ስናየው ይሄ የሶሳይቲ ባክግራውንድ አለ እሱም የራሱ የሆነ ተጽዕኖ አለው ብዬ ነው ማምነው እንደባለሙያ
የሰነዝብና የአካባቢ ጥናት ተመራማሪው ፕሮፌሰር አማረ ሰውነት በኢትዮጵያ በአሁኑ ወቅት የሚነሱ ከሰነዝብ ጋር የተያዙ ችግሮችን በዘላቂነት ለመፍታት ቆጠራውን ማካሄድና ፖሊሲው መከለስ አስፈላጊ መሆኑን ያስገነዝባሉ። ለዚህም ሀገራዊ ሰላም ማረጋገጥ ቅድሚያ ሊሰጠው እንደሚገባ ያመለክታሉ።
ፖሊሲን ለመከለስ መጀመሪያ የነበረው ፖሊሲ ምን አድርሶናል የሚለውን ማወቅ አለብን መሰለኝ። ለምሳሌ ስነ ተዋልዶ ከዚህ በፊት ከነበረው ፖሊሲ ሲወጣ አሁን ምን ደረጃ ደርሰዋል? የስራ ዕድል ፈጠራ ከዚህ በፊት የነበረው ስርዓት ስንት ቁጥር ነበር አሁን ምን ደርሰዋል? አሁን ያለን የወጣት ስብጥር ምን ያህል ነው? ምን ያህል በምን ደረጃ ኳሊፋይድ የሆነ ነው? እነዚህ ግምት ውስጥ ማስገባት። በአጠቃላይ አሁን ኢትዮጵያ ውስጥ ያለችበትን የነባራዊ ሁኔታ ግምት ውስጥ ያስገባ የስነዝብ ፖሊሲ ከዚህ በፊት የነበረው ክለሰባ ማድረግ መውጣት እንዳለበት እና ፖሊሲ ማውጣት ብቻ አይደለም ባይዘው ስትራክቸር መዘርጋት ያስፈልጋል። ከፌዴራል እስከ ቀበሌ ድረስ ተዘርግቶ በዚህ ጉዳይ ላይ በሰፊው የሚሰራበት መዋቅርም አብሮ መዘርጋትና በሰፊው ስራ መሰራት አለበት ብዬ አስባለሁ።
የስነዝብ ባለሙያው አቶ አወቀ አጉማስም የስነዝብ ጉዳይ ፖሊሲውን ከማሻሻል ባሻገር ቁርጠኛ ትግበራን ይሻል ይላሉ።
በፖሊሲ ደረጃ ብቻ የሚፈታ ችግር አይደለም ያለው። አሁን አብዛኛው ሰው ማወቅ ያለበት እንደ ባለሙያው የሚነግርህ በፖሊሲ ብቻ የሚስተካከል ችግር አይደለም። ቁርጠኛውን አተገባበር ፖሊሲ ውስጥ ተካቶ ወርዶ ቀበሌ ከቀበሌ ነው የሚጀምረው መሰራት አለበት።
የኢትዮጵያ መንግስት አራተኛውን የህዝብና ቤት ቆጠራ ለማከናወን ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነ በምክትል ጠቅላይ ሚኒስትሩ የሚመራና የክልሎች እርሳን መስተዳድሮችና የሚመለከታቸው የፌዴራል ተቋማት አባል የሆኑበት የቆጠራ ኮሚሽን አቋቁሟል። ሆኖም ላለፉት 5 ዓመታት ቆጠራው እንደሚያካሄድ በየጊዜው ቢገልጽም የኮሮና ቫይረስ ወረርሽኝን እንዲሁም የሰሜን ኢትዮጵያ ጦርነት ጨምሮ በሌሎችም አካባቢዎች የታዩ የጸጥታ ችግሮች እንቅስቃሴን አዳጋች በማድረጋቸው በተደጋጋሚ ሲያራዝም ቆይቷል። በህዝብና ቤት ቆጠራ ሁሉንም አካባቢዎች መድረስ መቻል በዓለም አቀፍ ደረጃ ከተቀመጡ የተቀባይነት ቅድመ ሁኔታዎች አንዱ መሆኑን የፕላንና ልማት ሚኒስቴር መረጃ ያመለክታል። አሁን ግን የአማራ ክልልን ጨምሮ የአገሪቱ ሰላም ሁኔታ እየተሻሻለ እንደሚገኝ የገለጸው ሚኒስቴሩ ቅድመ ሁኔታዎች እየተሟሉ እንደሆነ ጠቅሷል። ስለዚህም በሚቀጥሉት 3 ዓመታት ጊዜ ውስጥ የህዝብና ቤት ቆጠራን ለማካሄድ በስታቲክስ ልማት ፕሮግራም አማካኝነት እቅድ መያዙንና የቅድመ ዝግጅት ስራዎችን መጀመራቸውን በመንግስታዊ ብዙሃን መገናኛዎች አስታውቋል። ለዘላቂ ኢንቨስትመንት እቅድ የህዝብና ቤት ቆጠራ አስፈላጊ እንደሆነ መናገራቸው የተዘገበው የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ከ2016-2018 ዓ.ም ድረስ ካሉት የ3 ዓመታት ጊዜ ውስጥ የቆጠራ ኮሚሽኑ በሚወስነው በአንደኛው ዓመት ሊካሄድ እንደሚችል መጠቆማቸውን በሀገር ውስጥ መገናኛ ብዙሃን ተመላክቷል። በስታቲክስ ልማት ፕሮግራም መሰረት ከህዝብና ቤት ቆጠራው ጋር የኢኮኖሚ ቆጠራና የግብርና ቆጠራም እንደሚካተት ጠቁሟል። የአሜሪካ ድምፅም በጉዳዩ ላይ ተጨማሪ መረጃዎችን ለማግኘት የፕላንና ልማት ሚኒስቴር ኃላፊዎችን ለማናገር ያደረገው ተደጋጋሚ ጥረት ባለመሳካቱ ሀሳባቸውን ለማካተት ሳይችል ቀርቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ቀደም ሲል የተከታተላችሁት የኢትዮጵያን የስነዝብ ፖሊሲ ጉዳይ የተመለከተውን ቅንብራችን ነበር። ሁለተኛው የሁለተኛ አጋማሽ ሁለተኛ ቅንብራችን ደግሞ ወደ ጋቦን ይወስደናል። የጋቦን ወታደራዊ መንግስት ወደ ሲቪል አስተዳደር የሚያሸጋግር አካታች ብሔራዊ ምክክር ሲል በገለጸው ጉባኤ ላይ ለመታደም በሺዎች የተቆጠሩ ሰዎች ዋና ከተማዋ ሊብሬቪል መግባት ጀምረዋል። ካሁን ቀደም ወታደራዊ ገዢ ጄኔራል ብራይስ ክሎይቴር ኦሊጊ ንጉዌማ እንደ አውሮፓውያን አቆጣጠር በሚቀጥለው 2025 ዓ.ም በነሐሴ ወር ስልጣን ለሲቪላዊ አስተዳደር አስረክባለሁ ብሎ ነበር። ተቃዋሚ ቡድኖች በበኩላቸው ምክሩን ወታደራዊ ገዢዎች ስልጣን ላይ መቆያ ዘዴ ሊያደርጉት አይገባም ሲሉ አሳስበዋል። ሞኪ ኤድዊን ኪንዴዜጋ ከአጎራባቿ ከካሜሮን ተከታዩን ዘገባ አስተላልፏል። ቆንጅታ የታቀርበዋለች።
ፕሬዚዳንት ደ ላ ሬፑብሊክ ሼፍ ደ ሌታ ለ ቢሮ ዱ ዲያሎግ ናሲዮናል ኢንክሉዚቭ ሰ ኮምፖዝ ኤንሲ ኪል ሲ
የለውጥና የተሃድሶ ተቋማት ኮሚቴው ቃል አቀባይ ኮሎኔል ኤልሪች ማንፉምቢ ማንፉምቢ ለአካታቹ የብሔራዊ ምክክር ሸንጎ ባለስልጣናት እንዲሆኑ የተመረጡትን 28 ሰዎች ስም ዝርዝር አንብበዋል። በወታደራዊ ገዢው በጀኔራል እንጉዌማ ከተሾሙት መካከል ወታደራዊ መኮንኖች፣ የሃይማኖት መሪዎች፣ ባህላዊ መሪዎች፣ የሲቪል ማህበረሰብና የተቃዋሚ ቡድኖች አመራሮች አሉባቸው። የብሔራዊ መከክሩን ጉባኤ በሊቀመንበርነት የሚመሩት የሊብረቪል ካቶሊካዊት ቤተ ክርስቲያን ጠቅላይ ቤተ ክህነት ሊቀጳጳሱ አቡነ ዣክ ፓትሪክ ኢባኢባ ናቸው። የምክክር ጉባኤው የሚካሄደው ሊብረቪልና አካንዳ የምትባል ከተማ ውስጥ ነው። የጋቦን መንግስታዊ ቴሌቪዥን ብዙ ሺህ ሰዎች ከሚቀጥለው ሳምንት እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2 እስከ ሚያዝያ 30 በሚዘልቀው ውይይት ላይ ለመታደም መግባት እንደጀመሩ ተናግሯል። የመንግስቱ መግለጫ በምክክሩ ሲቪል ማህበረሰቦችና ተቃዋሚ ቡድኖች እንደሚካፈሉ ይናገራል። ተቃዋሚ ፓርቲዎች ግን በምክክሩ ከሚሳተፉት ወደ 600 የሚሆኑ ተወካዮች ውስጥ የሚበዙት ጄኔራል እንጉዌማ ስልጣን ላይ እንዲቆዩ የሚፈልጉ ደጋፊዎቻቸው ናቸው እያሉ ነው። ሊብረቪልና አካንዳ ውስጥ ሊታደሙ የሚመጡትም ቢሆኑ ለጀነራሉ ጥሩ ገጽታ ለማላበስ ተብሎ አብዛኞቹ አበል እየተከፈለ የተጠሩ ናቸው ሲሉም ተቃዋሚዎች አክለው ተናግረዋል። ጁዲሴል ኦቢያንግ ሜዮንግ ለጋቦን ነጻነት የቆመ ንቅናቄ የተባለ ተቃዋሚ ቡድን መሪ ናቸው። ወታደራዊ ገዢዎቹ በቀደሙት የሀገሪቱን አያሌ ችግሮች ለመፍታት ያልቻሉ ውይይቶች የተካፈሉትን እነዚያኑ ባለስልጣናት፣ እነዚያኑ የፓርቲ መሪዎችና የሃይማኖት መሪዎች እንዲሁም ባህላዊ መሪዎች ለዚህኛው ምክክር መጋበዛቸው የሚያስገርም ነው ብለዋል።
Nous retrouvons encore là la prépondérance des acteurs politiques, de partis politiques qui n'ont rien apporté à la nation depuis 1900.
የቀደሙት ምክክሮች የመጀመሪያውን የጋቦን ፕሬዚደንት ኦማር ቦንጎን የስልጣን ዘመን ለማራዘም የታለሙ ነበሩ። እሳቸው እንደ አውሮፓውያን የዘመን አቆጣጠር በ2009 ዓመተ ምህረት ሞቱ። ከዚያ ደግሞ የቦንጎ ቤተሰብ አገዛዝ ይቀጥል ዘንድ ምክክሮች ተካሄዱ ብለዋል ተቃዋሚ መሪው። የቦንጎ ቤተሰብ ከ50 ዓመታት በላይ ስልጣን ላይ ቆይቷል። ጀነራል እንጉዌማም ባለፈው ዓመት ነሐሴ ወር ላይ የጦር ሰራዊቱ የገለበጣቸው የፕሬዚደንት አሊ ቦንጎ የቅርብ ዘመድ ናቸው። ወታደራዊ መሪዎቹ የቀደሙት አገዛዞች ሐሳባቸውን ያልጠየቋቸውን ሲቪሎች ሐሳብ ማካተት ነበረባቸው ያሉት ተቃዋሚ መሪው በዘጠኙም ግዛቶች ህዝቡ ተሰብስቦ ያለበትን ችግር እንዲናገርና ተወካዮቹን እንዲመርጥ ማድረግ ነበረበት ሲሉም አሳስበዋል። የጋቦን መንግስት ጀነራል እንጉዌማ ለአንድ ወር በሚዘልቀው ምክክር ውይይት እንዲደረግባቸው የሚፈልጋቸውን ጉዳዮች እንዲያቀርብ በጠየቁት መሰረት ከ50 ሺህ በላይ ሐሳቦች ደርሰውናል ብሏል። ፍራንሲስ ኤድጋር ሲማር ምባ ሊብረቪል የሚገኘው የኦመር ቦንጎ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ይሄኛው ምክክር በጋቦን ታሪክ እስካሁን ከነበሩት ሁሉ በተሻለ ህዝቡን የወከለ ነው ይላሉ።
Vous avez la Gatoua qui est représentée, vous avez les partis politiques légalement reconnus au nombre de 104.
በጋቦን ታሪክ ለመጀመሪያ ጊዜ በስደት ላይ ያሉ የፖለቲካም ሆነ የሌላ ስደተኞች በአጠቃላይ በውጭ የሚኖሩ የጋቦን ዜጎች በብሔራዊ ምክክሩ ላይ ይሳተፋሉ ሲሉ ነው የተደመጡት። ለመጀመሪያ ጊዜ 104 የፖለቲካ ፓርቲዎች እያንዳንዳቸው ተወካዮቻቸውን ይልካሉ። በፊት ምክክሩ ላይ እንዲናገሩ የተፈቀደላቸው ለመንግስት ቅርብ የሆኑት ፓርቲዎች ብቻ ነበሩ ሲሉም አክለዋል። እንጉዌማ በሚቀጥለው ወር የሚከናወነው ጉባኤ የሚሰጠውን ውሳኔ አከብራለሁ ብለዋል። ምክክሩ ለጋቦን አዲስ ህገ መንግስት የሚረቀቅበትን ጎዳና እንዲያመቻች፣ የሽግግሩን ጊዜ እንዲወስን፣ ከሽግግሩም በኋላ መመስረት ያለባቸውን ተቋማት ሀሳብ እንዲያቀርብ ለማስቻል ጄኔራሉ በቅርቡ 10 አዋጆችን ፈርመዋል። ሽግግሩ መንግስት ስልጣን ለሲቪላዊ አስተዳደር ለማስረከብ መጀመሪያ ያወጣውን እቅድ እንዲያከብር ተቃዋሚ ቡድኖችና የሲቪል ማህበረሰብ ተቋማት እየጠየቁ ናቸው። በእቅዱ መሰረት የሽግግሩ መንግስት ለሁለት ዓመታት ስልጣን ላይ ቆይቶ እንደ አውሮፓውያን የዘመን አቆጣጠር በቀጣዩ 2025 ነሐሴ ወር ላይ ነጻ ተአማኒና ፍትሃዊ ምርጫ ተካሂዶ ስልጣን አስረክቦ መሰናበት ይኖርበታል።
አሁን ላይ ቴክኖሎጂ ደብዳቤዎች መጻፍ ጀምሯል ይለናል ቀጣዩ ቴክኖሎጂ ንክራችን። ወደዛው እናልፋለን። ብዙም ባላቀው ዘመን ሰዎች ደብዳቤ የሚጽፉት በእጃቸው ነበር። ይሁንና በቴክኖሎጂ እንደተጋረዱት በርካታ ነገሮች ሁሉ በእጅ መጻፍ ልምድ በሂደት እየቀነሰ መጥቷል። አሁን ላይ ቴክኖሎጂ ደብዳቤዎችን መጻፍ ጀምሯል።
ጁሊ ታቦ ካንድ የጅ ጽሑፍ ቴክኖሎጂ ጋር ታስተዋውቀናለች። ሀብታሙ ስዩም ያቀርበዋል።
የጥንት የጠዋቱ ደብዳቤን በእጅ መጽሐፍ ባህል ዳግም እያንሰራራ ነው። ደብዳቤ በእጅ መጽሐፍ በአንድ ወቅት የየዕለት የሕይወት አካል ነበረ። ሰውኛ ንክኪውን ትቶ አሁን ላይ ደግሞ ኮምፒውተሮች ይህን ተግባር ቀላልና ቀልጣፋ አድርገውታል። ፊኒክስ ላይ መሠረቱን ያደረገ አንድ ኩባንያ ትክክለኛ ብዕር በመጠቀም በተጠቃሚው ምርጫ ፊደላትን በሚጽፉ ሮቦቶች ድጋፍ ያንን ባህል እንዲያንሰራራ አድርጓል። ዴቪድ ዋክ ሃንድሪትን የተባለው ኩባንያ መሥራችና ዋና ኃላፊ ናቸው።
I think what's old is new again. Receiving a handwritten note.
በአንድ ወቅት አሮጌ ነበረው አሁን ላይ አዲስ ሆነ ይመስለኛል። በእጅ የተጻፈ መልእክት መቀበል አይንን ብቻ ሳይሆን ስሜትን ይማርካል። ይሄ ትልቅ ነገር ነው።
ዋና ደንበኞቻቸው ከደጋፊዎቻቸው ጋር ጠንካራ ግንኙነት ለመፍጠር በእጅ የተጻፉ ደብዳቤዎችና የመስጋና ማስታወሻዎችን የሚጠቀሙ ለትርፍ ያልተቋቋሙ ተቋማት ናቸው።
People were really targeting are
ተቋማት የድጋሚ ልገሳ እንዲደረግላቸው ያግዝ ዘንድ እኛ ያነጣጠርንባቸው ተቋማት ለትርፍ የተቋቋሙ አይደሉም። ለትርፍ ያልተቋቋሙ ተቋማትን ከሚገጥሟቸው ትልቅ ተግዳሮቶች መካከል አንዱ የድጋሚ ልገሳ መቶኛ ከ50% ዝቅ ያለ መሆኑ ነው። ሰዎች በድጋሚ የማይለግሱበት አንደኛው ምክንያት በቅጡ እንደተመሰገኑ ስለማይሰማቸው ነው። እኒህ ለትርፍ ያልተቋቋሙ ድርጅቶች በእጅ ጽሑፍ መልእክቶች ይበልጡኑ ትርጉም ባለው መንገድ ለጋሾቻቸው ይደርሱ ዘንድ እናግዛቸዋለን።
በራስ አዘዝ ወይንም አውቶማቲክ መሳሪያ የእጅ ጽሑፎችን ማስፈር አዲስ ነገር አይደለም። የቀደሙት ፕሬዚደንት ቶማስ ጄፈርሰን ፖሊግራፍ የተሰኘውን መሳሪያ በአውሮፓውያኑ 1800ዎቹ በመጠቀም የተለዋውጧቸውን መዛግብቶቻቸውን ቅጂ ለማስቀመጥ ይሞክሩ ነበረ። ጄፈርሰን መሳሪያውን እንደ መትሃት ቴክኖሎጂ ቆጥረውታል። ራሳቸውም የፈጠራ ባለሙያ የሆኑት ፕሬዚደንቱ ለእንግሊዛውያኑ የመሳሪያው ፈጣሪዎች የማሻሻያ ምክሮችንም ይለግሱ ነበረ። ከ200 ዓመታት በኋላ ሂደቱ የማሽን ቋንቋና የላቁ ቴክኖሎጂዎች አመራረትን አካቷል።
ቴክኖሎጂው የ3D ህትመት፣ በጨረር መቁረጥ ብልሃቶችንና ለሮቦቱ በእውቅ የተሠራ ኤሌክትሪክ ትስስር ሳንቃን አካቷል።
በመልእክታቸው ውስጥ ምን ማስፈር እንዳለባቸው ለማወቅ እርዳታ ካስፈለጋቸው በቻት ጂፒቲ መዋቅሩ በኩል የተሻሉ መልእክቶችን በማፍለቅ እንዲረዳቸው የሰው ሰራሽ ልቀት ቁልፉን መምረጥ ይችላሉ ተጠቃሚዎች። ሮቦቶች በእጅ የሚጻፉ መልእክቶችን ግላዊ የንክኪ አፍታዎች ሙሉ በሙሉ መተካት ባይችሉም የሃንድሪትን ኩባንያ ባልደረቦች ግን ወደዚያው እየተጠጉ እንደሆነ ያምናሉ።
ወደ ሁለተኛው የቴክኖሎጂ ነክ ዘገባችን እናልፋለን። በኤሌክትሪክ ኃይል የሚሰሩ መኪኖች የአየር ብክለትን ይቀንሳሉ፣ የአሽከርካሪዎቹ ወጪ ይቆጥባሉ። አፍሪካ ውስጥ ግን ባለው ወጥነት የሌለው የኤሌክትሪክ ስርጭት ለስኬት ከፍተኛ ተግዳሮት ሆኗል። በጋና የመኪና ባትሪ ቅያሪ አገልግሎት ላይ የተሰማሩ የቴክኖሎጂ ተቋማት ለዚህ መፍትሄ እያቀረቡ ነው። ስናኑ ቶርድ ከአክራ የላከውን ዘገባ ሀብታሙ ስያውንም እንደሚከተለው ያቀርበዋል።
ሊንዳ ማርቲ ያደገችው ከሞተር ብስክሌቶች ፍቅር ጋር ነው። ሞተር ብስክሌቶች ለወንዶች ብቻ የተተዉ ናቸው የሚለውን የተሳሳተ አመለካከት መገዳደር ወትሮውንም እንደፈለገች ትናገራለች። ይሁን እንጂ ለመጀመሪያ ጊዜ ሞተር ብስክሌት ማሽከርከር ለጉዳት ሊዳርጋት ተቃርቦ ነበረ። በዚህ ምክንያት ሙከራዋን አቆመች።
እግራችሁ ላይ ወይንም ደግሞ የሆነ የአካላችሁ ክፍል ላይ ጉዳት ሊያገኛችሁ ይችላል። በጭስ ማውጫው በኩል ሞተር ብስክሌቱ ላይ ስትወጡና ስትወርዱ ሊጠብሳችሁ ይችላል።
የኤሌክትሪክ ሞተር ብስክሌቶች በጋዝ ከሚሰሩት በተሻለ ለማሽከርከር እንደሚቀሉ ትናገራለች። ይገጥማት የነበረው ተግዳሮት ሞተር ብስክሌቱን በኃይል መሙላት እንደነበረም ታክላለች።
እኛ በተሰማራንበት ዕቃ የማድረስ የስራ መስክ ከቤታችሁ ስትወጡ ኃይል ሞልታችሁ ስታሽከረክሩት የነበረው ሞተር ከተማ ውስጥ ስትንቀሳቀሱ ኃይሉን ቢጨርስ እንደገና ወደ ቤት ተመልሳችሁ መሙላት ይጠበቅባችኋል? አይጠበቅባችሁም።
በምትኩ ሊንዳ ኃይል የጨረሱ ባትሪዎችን ኮፋ በተሰኘው የጋና ባትሪ ኩባንያ በአዲስ ለመተካት ችላለች። ሞተር ብስክሌቶች በአፍሪካውያን ሕይወት ውስጥ ትልቅ ሚና አላቸው። በተለይ ውስን የመጓጓዣና የመንገድ መሠረተ ልማት ባለባቸው ስፍራዎች ሰዎችና ሸቀጦችን ለማጓጓዝ በእጅጉ ጠቃሚ ናቸው። የቴክኖሎጂ ልሂቃን የኤሌክትሪክ ሞተር ብስክሌቶች ለመንቀሳቀስ ቀላል ከመሆናቸው በተጨማሪ ከመደበኛ ሞተር ብስክሌቶች ጋር ሲነጻጸሩ የሚያስከትሉት የአየር ብክለትም ያነሰ እንደሆነ ይገልጻሉ። የዓለም ባንክ እንደሚለው ከሰሃራ በታች ከሚኖሩ ሕዝቦች ግማሹ የኤሌክትሪክ ኃይል ሽፋን አያገኙም። ሽፋን የሚያገኙትም ቢሆኑ ታዲያ በኤሌክትሪክ ተሽከርካሪዎች ከፍተኛ ዋጋ ይፈተናሉ። የኮፋ ኩባንያ መስራች ኤሪክ ኒጋርድ እንደሚናገሩት
So when you plug, imagine
everybody በምዕራቡ ዓለምም ሰዎች በተመሳሳይ ችግር እየተፈተኑ ነው። ሰዎች 11 ሰዓት ላይ ወደ ቤታቸው ተመልሰው መኪናቸውን በኃይል ሲሞሉ ይታያችሁ። ይሄ የኤሌክትሪክ ፍላጎትን በከፍተኛ ሁኔታ ይጨምራል። ይህ በበኩሉ አሁን ባለው የአፍሪካ የኃይል ስርጭት ስርዓት ላይ ጫና ስለሚጨምር ፍሬያማ አይሆንም።
በመጥኩ የኮፋ ኩባንያ ባትሪዎች ከፀሐይና ከብሔራዊ ቋት የሚገኙን ኃይል ያከማቻሉ። ተጠቃሚዎች በማናቸውም ሰዓት ኃይል የጨረሱ ባትሪዎቻቸውን በመዲናዋ በሚገኙ ቅርንጫፎች በመሄድ መቀየር ይችላሉ። በብሔራዊው የኃይል ቋት ላይ ጫና ሳይፈጥሩ ማለት ነው። ከሁለት ዓመታት የሥራ ጊዜ በኋላ ኮፋ በየቀኑ 200 ባትሪዎችን ለመቀየር ችሏል። ኒጋርድ በድጋሚ
አድማጮቻችን የነዚህን ሙሉ ቅንብሮችን በዌብ እና በማህበራዊ ትስስር ገጾቻችን ላይ ታገኙታላችሁ። የምሽቱ ዝግጅታችን ምን ይመስል ነበር? አብራችሁ ስለነበራችሁ እናመሰግናለን። አስማማዬ ነው ምሽቱን ያስተናግድኳችሁ። ከእናንተ ጋር ቆይታ አደረግኩኝ። በስቱዲዮ ቅንብሩ ደግሞ ንጉሴ ታምሬ ከኛ ጋር አብሮ ነበር። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ።